Bambino. B-O-A.
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪ አድማጮች። የዛሬ አርብ ህዳር 4 2013 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ፕሮግራሞች መሃል በትግራይ ክልል ደቡብ ምዕራብ ዞን በመትገኘው ማይካድራ ከተማ ንጹሃን ዜጎች ባሰቃቂ ሁኔታ መገደላቸውን እንዳረጋገጠ ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል አስታውቋል።
በነገታው ወደ ከተማዋ በመሄዱበት ጊዜ ግን በጣም ብዙ አስከሬኖች የተመወቀት እና የመከከክ ምልክት ያለባቸው በጣም በቁጥር የሚቆጠሩ ሰዎች እንግዳ ላይ እንዳዩና እነዚህንም ደግሞ እንደሰበሰቡ ላይ ነበሩ። ብዙ
የአምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍስሐ ተክሌን የሰማችሁት ተቋሙ ባወጣው ሪፖርት ዙሪያ አነጋግረናቸዋል።
ትልቅ ማንቀሳቀሻ መሆን እየቻለ ግን እኛ ባጠቃቀም ጉድለት እኛ ውስጣችን በመረበሹ የተነሳ ሶሻል ሚዲያውም እየተረበሸና በዚያ ውጤትም በዚህ የተነሳም እርስ በርሳችን እየተረባበሽን እንዳለን ይስማኛል።
ማህበራዊ ሚዲያን ለበጎ ተግባር ያዋሉ ግለሰቦች ከሰሞኑ በባህር ዳር ከተማ እውቅና ተሰጥቷቸዋል። ቀደም ሲል የሰማችሁት ከተሸላሚዎቹ አንዱ የሆነው ጋዜጠኛ ደመቀ ከበደ የዛሬ እንግዳችን ነው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ።
አመሰግናለሁ ስመኝሽ። በድጋሚ እንደምን አምሽታችኋል። በኢትዮጵያ የፌደራል መንግስትና በክልሉ ተዋጊዎች መካከል የቀጠለው ውጊያ በውጊያ የተጠመደውን የክልሉን አስተዳደር ወደ ማናጋት እያመራ መሆኑ ተዘግቧል። በሺዎች የሚቆጠሩ ሰዎች ወደ ሱዳን ተሰደዋል፣ ብዛት ያላቸውም ተገድለዋል። ዛሬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንዳስታወቁት የሀገሪቱ ፓርላማ ለትግራይ ክልል አዲስ መሪ ሾሟል። ቀደም ብሎ ምክር ቤቱ በክህደትና በሽብርተኝነት የወነጀላቸው የክልሉን መሪ ዶክተር ደብረጽዮን ገብረ ሚካኤልና ሌሎችም የክልሉ ገዢ ፓርቲ የትግራይ ነጻ አውጪ ግንባር መሪዎችን ያለመከሰስ መብታቸውንም በትላንትናው ዕለት ገፍ ፏል። ከአንድ ሳምንት በላይ የቀጠለው ውጊያን ተከትሎ በብዙ መቶች የተቆጠሩ ሲቪሎችም ተገድለዋል። አምነስቲ ኢንተርናሽናልም በዚህ ሳምንት ባወጣው አዲስ ሪፖርቱ ሁኔታውን ጭፍጨፋ ሲል ገልጾታል። የቀድሞው የጋና ፕሬዝዳንት ጄሪ ሮሊንግስ በተወለዱ በ73 ዓመታቸው በሞት ተለይተዋል። የሀገሪቱ ፕሬዝዳንት አኮፎ አዶ ዛሬ ትልቅ ዋርካ ወደቀ፣ ጋና በሳቸው ሞት ደህየች ብለዋል። ዩናይትድ ስቴትስ ትላንትና ምልክ እንዳለፉት ቀናት በአንድ ቀን ውስጥ ከፍተኛ የኮሮና ቫይረስ ተያዦችና በኮቪድ-19 ታመው ሆስፒታል በገቡ ህሙማን ከፍተኛውን ቁጥር አስመዝግባለች። ለኮቪድ ክትትል ፕሮጀክት የተባለው ድርጅት ባወጣው አሃዝ መሰረት ትላንትና ከ150 ሺህ በላይ አዲስ የቫይረሱ ተያዦች ተገኝቷል። ከትላንትና በስተያ የተገኙት 144 ሺህ እንደነበሩም ታውቋል። ትላንትና ሆስፒታል የገቡት ደግሞ 67 ሺህ ሲሆኑ ይህ አሃዝ በቀደመው ቀን ከነበረው በቁጥር በ1700 ይበልጣል። በዚህ ዕለትም 1104 ሰዎች በኮቪድ-19 ምክንያት ህይወታቸው ማለፉም ነው የተነገረው። ዩናይትድ ስቴትስ በአጠቃላይ በኮሮና ቫይረስ ተያዦች እንዲሁም በበሽታው ህይወታቸው ባለፉ ሰዎች ቁጥር አሁንም ከዓለም ቀዳሚው ነች። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መርሃ ግብሮች ጋር አብራችሁ ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አበይት ርዕሶች አርገን ወደ አሰናዳነው ፕሮግራም እንለፍ። አለ ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው አዲስ ሪፖርት በትግራይ ክልል ደቡብ ምዕራብ ዞን በመተከኛው ማይካድራ ከተማ ውስጥ በአሰቃቂ ሁኔታ የተገደሉ በመቶዎች የሚቆጠሩ አስክሬኖች ማክሰኞለት መገኘታቸውን ግድያውም ጥቅምት 30 2013 ዓ.ም ምረት ምሽት ላይ መፈጸሙን ማስረጃ እንዳለው አስታወቀ። ተቋሙ በጦርነት ውስጥ ምንም ተሳትፎ የሌላቸውን ሰላማዊ ዜጎች መጨፍጨፍ በጦር ወንጀል የሚያስጠይቅ ተግባር ነው ብሎታል። ሲሆን ግርማ ዝርዝር አላት።
የድርጅቱ የምስራቅና የደቡብ አፍሪካ ዳይሬክተርስ ዲፕሮስ ሙቼና በመካሄድ ላይ ካለው ጦርነት ጋር ምንም ግንኙነት የሌላቸውና የቀን ሰራተኛ የሚመስሉ ቁጥራቸው እጅግ የበዛ ሲቪሎች መጨፍጨፋቸውን አረጋግጠናል ካሉ በኋላ ይህ ትግራይ ውስጥ ግንኙነት በመቋረጡ ምክንያት አሁን ልናውቀው ያልቻልነውን የዚህን ዘግናኝ አሳዛኝ ሁኔታ ትክክለኛ ስፋት ሊያሳየን የሚችለው ጊዜ ብቻ ነው ብለዋል። ድርጅቱ የቀውስ ጊዜ የማስረጃ ማረጋገጫ በተሞከራ ውስጥ የዲጂታል ፎቶ ማረጋገጫ ዘዴና የሳተላይት ምስሎችን በመጠቀም ባደረገው ማጣራት በየቦታው ተጥለውና በቃሬዛ ላይ ተቀምጠው የሚታዩት አሰቃቂ ፎቶግራፎችና ቪዲዮዎች በተጠቀሰው ቀን ማይካድራ ውስጥ የተነሱ መሆናቸውን ማረጋገጡን አስታውቋል። ያምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍሳሐ ተክሌ ከእነዚህ ምስሎች በተጨማሪ ጉዳዩን የሚያስረዱ ምስክሮችን ማነጋገራቸውን ለአሜሪካ ድምጽ ገልጸዋል። በወቅቱ የሟቾቹን ሰዎች አስክሬን በመሰብሰብና የቆሰሉ ሰዎችን በመለየት ወደ ሆስፒታል በማመላለስ የተሳተፉ ሰዎችን አነጋግረናል ያሉት አቶ ፍሳሐ ጭፍጨፋው የተፈጸመው በጦርነት ውስጥ ያልነበሩ ሰላማዊ ዜጎች ላይ ነው ብለዋል።
ከማይካራከት ከተማ በፊት ያለ ሉክዲ የሚባልና ባናት የሚባል አካባቢ ላይ ውጊያ ነበር። በዛ ላይ የፌደራል መንግስት ኃይሎች መበርታታቸው ለትግራይ መንግስት የልዩ ኃይል ባለውና ከሚሊሻዎች እንደሸሹ ነበር የሚታወቀው። ሌሊቱን ከተማዋን ከበው እንዳደሩ ነው የተናገሩት ምስክሮቹ። በነጋታው ወደ ከተማዋ በሚሄዱበት ጊዜ ግን በጣም ብዙ አስከሬኖች የመወጋት እና የመቀጥቀጥ ምልክት ያለባቸው በጣም በቁጥር የሚቆጠሩ ሰዎች እንግዲህ ላይ እንዳዩና እነዚህንም ደግሞ እንደሰበሰቡ ነው የነገሩ። ብዙዎቹ አስከሬኖች የተገኙት የማይካራ ከተማ ንግድ ባንክ አካባቢ መሀል ከተማው ላይ እዛ አካባቢ ነው። ሌላው ደግሞ ወደ ከማይካራ ወደ ሁመራ በሚወስደው መንገድ ላይ እንደሆነ ነው የነገሩን። እኛም በፎቶ የምርመራ ዘዴያችን ያረጋገጥ ነው ፎቶዎቹም እና ቪዲዮዎቹ ዘካቢ እንደሆኑ አረጋግጠናል። በዚህ እንግዲህ ብዙ ሰዎች እንደሞቱ ነው የተለያዩ ቁጥሮች ይነገራሉ። ያነጋገርናቸው ሰዎች እነሱ የቆጠሩትን ብቻ ወይ የገመቱትን ብቻ የነገሩን ከዛ ሊበልጥ እንደሚችልም ነው በመቶዎች እንደሚደርስ ነው የሚናገሩት። ሚዲያ በአማራ ክልል ሚዲያ ላይ እንደተገለጸው ደግሞ ወደ 500 ሰዎች ይሆናሉ ነው የተባለው። ግን ባለው የመገናኛ ችግር እና አካባቢውም ላይ ስልክም ሆነ ኢንተርኔት ባለመስራቱ ምክንያት የተሻለ መረጃ ማግኘት አልቻለም ከመንግስትም ሆነ ከአካባቢው ነዋሪዎች። ለዚህ የተረጋገጠው ቁጥር ያው መንግስት ማጣራት ያለበት ነው የምንለው።
ከመከላከያ ሰራዊት አባላት ጋር በመሆን በአስክሬን መሰብሰብና የቆሰሉትን ወደ ሆስፒታል በማጓጓዝ ስራ ላይ የተሰማሩ ምስክሮች ለአምነስቲ እንዳስረዱት ከሆነ አስክሬኖቹን ከመንገድ ላይ መሰብሰብ ከመጀመራቸው በፊት የቆሰሉትን ሰዎች ለከተማዋ ቅርብ ወደ ሆኑት አብርሃ ጅራና ጎንደር ሆስፒታል እንዲወሰዱ አድርገዋል። አምነስቲ ለዚህ ጭፍጨፋ በቀጥታ ኃላፊነቱን ማን እንደሚወስድ ማረጋገጥ እንዳልቻለ ገልጾ ነገር ግን ከምስክሮቹ እንዳገኘው መረጃ ከሆነ የድርጊቱ ፈጻሚዎች የህወሓት ታማኝ ኃይሎች መሆናቸውን ጠቅሷል። ከጭፍጨፋው የተረፉ ሰዎች የነገሯቸውን ጠቅሰው ሶስት ሰዎች ለአምነስቲ እንደተናገሩት ጥቃቱን ያደረሱባቸው የትግራይ ልዩ ኃይልና የህወሓት አባላት መሆናቸውን ጠቁመዋል። መከላከያ ከተማዋን ከተቆጣጠረ በኋላ ወደ ከተማው የገባ ሲቪል ግለሰብ ነገረኛለውን ቃል በጥቅስ ውስጥ ያስቀመጠው አምነስቲ
ጥቅምት 30 ለጉዲ በተሰኘ ቦታ ላይ የመከላከያ ሰራዊትና የአማራ ልዩ ኃይል ከትግራይ ልዩ ኃይል ጋር ውጊያ አድርገው ነበር። የመከላከያ ሰራዊት የትግራይ ኃይሎችን አሸንፎ ከማይካድራ ወጣ ብሎ በሚገኝ ቦታ ላይ ለሊቱን አሳልፈዋል። ወደ ከተማዋ ስንገባ በጣም ብዙ አስክሬኖች በዘግናኝ ሁኔታ በየመንገዱ ላይና የቀን ሰራተኞች በብዛት በሚያርፉባቸው ቦታዎች ላይ አይተናል። ሁኔታው በጣም ዘግናኝ ነበር። እኔ ራሱ እስካሁን ድንጋጤ ውስጥ ሆኜ ያየሁትን ነገር ለመቀበል እየታገልኩ ነው።
ላምነስቲ ሁኔታውን ያስረዳ ሌላ ያይንማኝ ደግሞ
የመከላከያ ሰራዊትና ያማራ ልዩ ኃይል ማይካድራ ከተማን ከተቆጣጠረ በኋላ ወዲያውኑ ህዳር 1 ጠዋት ወደ 4 ሰዓት ገደማ ወደ ከተማዋ ገባን። ወታደሩ ሌሊቱን ከከበበ በኋላ ነው የገባው። ከተማውን ለመቆጣጠር ምንም አይነት የተኩስ ልውውጥ አልነበረም። ነገር ግን ስንገባ ያየነው እጅግ ዘግናኝ ነገር ነው። በተለይ ወደ መሃል ከተማና ወደ ሁመራ የሚወስደው መንገድ በተበታተኑ አስክሬኖች ተሞልቶ ነበር።
የአሜሪካ ድምጽ ያነጋገራቸው የትግራይ ክልል የኮሙኒኬሽን ቢሮ ምክትል ኃላፊ አቶ ሀዱሽ ደግሞ በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራን ለመቀጠል ሆን ተብሎ የተሰራጨ የሐሰት ዜና ነው፣ የትግራይ ክልል ልዩ ኃይል ብሔርን መሰረት ያደረገ ጥቃት የመፈጸም ባህል የለውም፣ ይህ የነሱ ባህል ነው ብለዋል። ጡረተኛ ጄኔራሎችን ጭምር ትግራይ ና ተናጋሪ በማለት በህዝብ ላይ የዘር ማጥፋት አዋጅ ተናግረዋል ሲሉ ምላሽ ሰጥተዋል። አያይዘውም በትግራይ ውስጥ በርካታ የሌላ ብሔር ተወላጆች አሉ፣ በሰላምም እየኖሩ ይገኛሉ ካሉ በኋላ ይህ መረጃ ግን በሌላ አካባቢ የሚገኙን የትግራይ ተወላጅ ለመጨፍጨፍና በትግራይ ላይ ለተከፈተው ወረራ ህዝብን ለማነሳሳት ነው፣ ሆኖም ግን የኢትዮጵያ ህዝብ አልተቀበላቸውም ብለዋል። በሌላ በኩል በማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘር ማጥፋት ወንጀል የፈጸመው የህወሓት ቡድን እንደሆነ የአማራ ክልል ገዢ ፓርቲ አስታውቋል። የአማራ ብልጽግና ፓርቲ ባወጣው መግለጫ እንዳለውም ህወሓት ግድያውን የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ ለማድረግ ነው ብሏል። አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ደግሞ ድርጊቱ በዓለም አቀፍ የወንጀለኞች ፍርድ ቤት ICC የሚያስጠይቅ ወንጀል መሆኑን እናምናለን ብለዋል። የአምነስቲው ፍሰሀ ከተማው ላይ የስልክና የኢንተርኔት አገልግሎት በመቋረጡ ምክንያት ተጨማሪ ማጣራት የሚያስፈልጋቸው መረጃዎች አለመገኘታቸውን ገልጸው፣ ነገር ግን እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌደራል መከላከያ ሰራዊት እስከሚገባ ድረስ ማይካድራ ከተማ ለትግራይ ክልል መንግስት ወይም በህወሓት በሚታዘዙ የትግራይ ክልል ልዩ ኃይልና በአካባቢው ሚሊሻ ስር እንደነበር ይታወቃል ብለዋል።
እንግዲህ እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌደራሉ ሰራዊት እስከሚገባበት ጊዜ ድረስ ማይካድራ ከተማ ለትግራይ ክልል በሚታዘዙ ወይም በትፒኤልኤፍ በሚታዘዙ ሰራዊት ወይም ልዩ ኃይልና የክልሉ ልዩ ኃይልና በአካባቢው ሚሊሻ ስር እንደነበረ ነው የሚታወቀው። በኖቬምበር 10 ወይም ደግሞ እኛ ቆጣጠር በአንድ ህዳር ላይ ነው በጠዋት ላይ ነው የገባው። እዛ ሲገቡ እንግዲህ እነዚህ የሚያገኙት እና ከተማዋን በማን ነበር በወቅቱ የሚቆጣጠራት እነዚህ ሰዎች በመቶበት በሚለው ጊዜ ስናየው የትግራይ ክልል ሰራዊት ባለበት እንደተፈጸመ ያሳያል። ግን ያንን በትክክል ለማረጋገጥ ያው ከቅድም እንዳልኩት በተለይ ነው በከተማ ነዋሪዎች ለማናገር ክሎች ስላሉ የበለጠ በጠራ መልኩ ማረጋገጥ አልቻለም እንጂ ግን ድርጊቱ በክልል ለትግራይ ክልል በሚታዘዙት የጸጥታ ኃይሎች እንደተፈጸመ የሚያመለክቱ መረጃዎች አሉ።
የአምነስቲ የምስራቅና የደቡብ አፍሪካ ዲሬክተር ዲፕሮስ ሙቼና የኢትዮጵያ መንግስት ይህንን በሰላማዊ ዜጎች ላይ የተፈጸመን ጥቃት በግልጽ በገለልተኝነት በብቃትና በፍጥነት ምርመራ እንዲካሄድበት በማድረግ ፈጻሚዎቹ በአስቸኳይ ለፍርድ እንዲቀርቡ ማድረግ አለበት ብለዋል። አያይዘው ባሰፈሩት መልእክትም የህወሓት አዛዦችና ኃላፊዎች በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች በዓለም አቀፍ የጦር ህግ መሰረት በፍጹም የተከለከሉና የሚያስቀጡ የወንጀል ድርጊት መሆናቸውን ለጸጥታ ኃይላቸውና ለደጋፊዎቻቸው ግልጽ ማድረግ አለባቸው ብለዋል። አቶ ፍሳሃ ይህንን ሲያብራሩት
ሰላማዊ ነዋሪዎች ናቸው እና በምንም መልኩ ለሚደረገው ጦርነት የሚያበረክቱት አስተዋጽኦ የለም። ያ ደግሞ ዓለም አቀፍ ወንጀል ነው እና ሰላማዊ ሰዎችን ማጥቃት አይቻልም። ሰላማዊ ሰዎች ላይ ግድያም ሆነ ሌሎች ነገሮች መፈጸም አይቻልም። ጦርነት ቢሆን እና ይህ ደግሞ የዓለም አቀፍ ወንጀልም ነው። በጄኔቫ ኮንቬንሽን ኢትዮጵያም ፈርመዋለች። ኢትዮጵያም ባስፈርመውም ደግሞ ልማዳዊ ዓለም አቀፍ ህግ ነው። ያልፈረሙ ሀገሮችም ላይ ተግባራዊ የሚሆን ነው። ግን ኢትዮጵያ እንዳፈረመችው ነው የሚታወቀው እና ስለዚህ በዚህ ጉዳይ ውስጥ የተሳተፉ ሀገር ይህንን ማወቅ ያስፈልገዋል።
ትግራይ ክልል ባለው ግጭት ውስጥ ተሳታፊ የሆኑ ሁሉም አካላት ዓለም አቀፍ የሰብአዊነት ህግና የሰብአዊ መብቶች ህግን ማክበር እንደሚገባቸው ድርጅቱ አሳስቧል። ከምንም ነገር በላይ በላይ የሲቪሎች ደህንነት መጠበቁ መረጋገጥ አለበትም ብሏል። በተጨማሪም በግጭት ላይ በሚሆንበት ጊዜ በሲቪሎች ላይ ጉዳት እንደማይደርስ ለማጣራት መንግስት የስልክና የኢንተርኔት አገልግሎት መኖራቸውን ማረጋገጥ አለበት ብሏል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ሁንን ለዘገባው እናመሰግናለን። በተከታዩ ዘገባችን ወደ ባህር ዳር እናቀናለን። ማህበራዊ ሚዲያን ለበጎ ተግባር ያዋሉ ግለሰቦች ከሰሞኑ በባህር ዳር ከተማ እውቅና ተሰጥቷቸዋል። ትኩረት ለጤና ትኩረት ለጣና በሚል መሪ ሐሳብ በተካሄደው አራተኛው የጣና ማህበራዊ ሚዲያ ሽልማት ነው እውቅና የተሰጣቸው። በዚህም መሰረት በሳይንስና ቴክኖሎጂ ዘርፍ ኢዘዲን ከሚል፣ በጤና መረጃ ሸጋው ማሬ፣ በፈጣን ወቅታዊና ሚዛናዊ መረጃ ደመቀ ከበደ፣ በጣና ሐይቅ አካባቢ ልማት መረጃ ዘርፍ ተዋቸው ደርሶ፣ በበጎ አድራጎትና በሰብአዊ መብት መረጃ ኦባንግ ሜቶና ኡስታዝ አቡበከር አህመድ፣ በጤና ዘርፍ በተቋም ደረጃ ልዩ ተሸላሚ የአማራ ክልል ጤና ጥበቃ ቢሮ ተሸላሚ ሆነዋል። ለዛሬ በወቅታዊና ፈጣን ሚዛናዊ መረጃ ዘርፍ ተሸላሚ የሆነውን ጋዜጠኛ ደመቀ ከበደን እንግዳ አድርገን ጋብዘናል። ቆይታውን ያደረገው ካስቴር ምስጋናው ጋር ነው።
በፈጣን ወቅታዊ ሚዛናዊ መረጃ ዘርፍ አሸናፊ ደመቀ ከበደ።
ጋዜጠኛ ደመቀ ከበደ እንኳን ደስ አለህ። ማህበራዊ ሚዲያን ለበጎ ተግባር ካዋሉ ግለሰቦች መካከል በፈጣን ወቅታዊና ሚዛናዊ ዘገባ አሸናፊ ሆነሃልና እንኳን ደስ አለህ።
አመሰግናለሁ አስቴር። እንኳን አብሮ ደስ አለህ።
እዲ ዘንድሮ በተካሄደው የጣና ማህበራዊ ሚዲያ ሽልማት ሁለት ሐሳቦችን ይዞ ነው የተነሳው። ትኩረት ለጤና ትኩረት ለጣና። አንተ የትኛው ላይ ነበር ትኩረት አድርገህ ስትሰራ የነበርከው?
በጤና ጉዳይ ነው። በተለይም ደግሞ የኮሮና ጉዳይ ከቀን አንድ ጀምሮ ኢትዮጵያ ውስጥ በይፋ ኮሮና ገብቷል ሲባል በተጠናከረ ሁኔታ ከጓደኞቼ ጋራ የቡድን ገጽ እስከ መክፈትና እስከ መሳተፍ ድረስ የሚያደርስ እንቅስቃሴ ሳደርግ ነበር። እግረ መንገዱን ደግሞ እንቦጭ ላይ የተወሰኑ መረጃዎችን ሳደርስ ነበር። ያ ማለት ግን የጤናውን ያህል ይሆናል ማለት አይደለም። እውነት ለመናገር 90% የሚያሉ መረጃዎችን በሶሻል ሚዲያ ሳጋራ የነበረው ወደ ጤና ያደላ ነው ማለት ይችላል አስቴር።
ኮቪድ ላይ በበጎ አድራጎት የሚሳተፉ ወጣቶች በርካታ ነበሩ። ገንዘባቸውንም ጉልበታቸውንም ዕውቀታቸውንም እንዲህ ለማህበረሰቡ የሚሰጡ ብዙ ወጣቶች ነበሩና አንተ በአሰራጨው መረጃ የመጣ ተጽኖ ነበር?
ተጽኖ መፍጠር አለ መፍጠሩን ለማወቅ ትንሽ የሚያስቸግር ነገር ያለው ይመስለኛል። ኮሮና እንደገባ ሰሞን ድብልቅልቅ ያለ ስሜት ነበር በህብረተሰቡ ዘንዳ እኔን ጨምሮ እኔ ራሴን ማለት ነውና የWHO ድረገጽ አለ። ራሱ WHO በተለያዩ አማራጮች የሚለቃቸው መረጃዎች አሉ። ሲደመር እንደ ጆን ሆፕኪንስ አይነት ትልልቅ የጤና ኢንስቲትዩሽኖች የሚለቋቸው መረጃዎች አሉ ከውጭ ሀገር ማለት ነው። ከሀገር ውስጥ ደግሞ በተለየ ሁኔታ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የጤና ጥበቃ ሚኒስቴር እንደዚሁም የማምናቸው ብቻ ሳይሆን የማከብራቸው ትልልቅ ዶክተሮች ከውጭ ሀገር አሜሪካ፣ አውሮፓ፣ አውስትራሊያ እንደዚሁም እዚህ ሀገር ያሉ ዶክተሮች ጋራ የህክምና ባለሙያዎች ጋራ በየሚመለከታቸው በግልም በማግኘት እግረ መንገዱን ደግሞ በሚያጋሯቸው የመረጃ አማራጮቻቸው በሚዲያ ሊገልጹት ይችላሉ፣ በሶሻል ሚዲያ ሊገልጹት ይችላሉ። ከነሱ የማገኛቸውን እውነተኛና ትክክለኛ ናቸው ብዬ ማምናቸውን መረጃዎች ለማጋራት ሞክር ነበር። ከጓደኞቼ ወዳጆቼ ኮሮና ኢሹስ የተባለ የቡድን ገጽ ከፍተናል። እዚያ ላይም በንቃት ሳተፍ ነበርና ተአማኒ የመረጃ ምንጭ ሆኖናል ብለው ብዙዎቹ ኢንቦክስ ያረጉ ነበር፣ ይደውሉ ነበር። አንዳንዶች እንደውም ጤና ጥበቃ ውስጥ የምሰራ ሁሉ ይመስላቸው ነበርና እየደወሉ መረጃ ይጠይቁኝ ነበር።
እንግዲህ ደመቀ ካንተ ጋር ከ3 እስከ 5 አመት ወይም ሊበልጥ ይችላል አንድ ቢሮ አብረን ሰርተናል። እዚህ ባህር ዳር በነበርክበት ጊዜ አንዳንድ መጣጥፎችን ግጥሞችን ደመቀ ከበደ ከጣና ዳር ብለህ በማህበራዊ ሚዲያ የምትጽፋቸው ጽሁፎችን የምታወጣቸው ጽሁፎች ነበሩና የት ሆነህ ነበር የምትጽፋቸው? አላማውስ ምንድነው? አጋጣሚውን ካገኘው ይሄንንም ለወቅ ብዬ ነው።
አስቴር ትዝታ ለመቀስቀስ ጥረት ያረክሽ ነው። እንግዲህ መቼስ እውነት ነው አማራ ማስ ሚዲያ ያው ካንቺ ጋራ በትንሹ 3 አመት ተኩል አብረን ሰርተናል። ጣና እንደምታውቂው በጣም ደስ የሚል ተፈጥሮ ነው። አባይ እንደምታውቂው በጣም ደስ የሚል ተፈጥሮ ነው። ዩኒቨርሲቲ ስማር እንደ አንድ የኮሌጅ ተማሪ ትልቅ ትዝታ አለኝ ከአባይ ጋራ ብዙ አወራ ነበር። ነበር ከጣና ጋራ ብዙ አውራ ነበር ስለዚህ ጉርምስናዬ አባይና ጣና ጋራ ብዙ ነገር አለው ማለት ነው ደመቀ ከበደ በሚለው ስሜ ብቻ አልነበረም ፖስት ማደርገው አንድም ስንኝ ተሁን ምናልባት ረዘም ያለ ጽሑፍም ቢሆን ደመቀ ከበደ ከጣና ዳር እያልኩ እግረ መንገዱን ደግሞ የተከፈተ ፔጅም ስለነበረ የአባይ ዳር ጨዋታዎች ብዬ አባይም ጣናም እንዳይቀሩብኝ አንዲት ዋርካ አለች እንግዲህ አጋጣሚ ሆኖ ያው አስቴር እንደምታስታውሹው 2004 ላይ ነው እንግዲህ ጣናን እንቦጭ ተገኘበት የሚለው ዜና የተሰራው እንግዲህ እያየሁት ነበር ችግሩ ሲባባስበት የነበረው ስለዚህ በሚችለው አቅም ጣና መታመሙን ለመናገር ሞክሬያለሁ በተለያዩ ሚዲያዎች ስለ ጣና እንዲወራ እኔ ራሴ ምስክር የሆንኩኝ ብዙ ማብራሪያዎች ሰጥ ነበር ጣናን በማውለቀው ልክ ለማውራት ሞክሬያለሁ ከዚያ በመለስ ደግሞ ዛሬ እንግዲህ በጣናና በጤና ጉዳይ ላይ ጣናና ኮሮና ተገናኝተው ለሁለቱም በተገጣጠመበት ጊዜ ጣና ላይ እኔ ፈጣንና ወቅታዊ እንደዚህ ሚዛናዊ መረጃ በመስጠት ያውን በሶሻል ሚዲያ ማለት ነው ባደረከው ጥረት ሽልማት ይገባሃል ብለው አዘጋጆቹ አጭተው ሲሸልሙኝ ሽልማቱ ደግሞ ራሱ ጣና ላይ ሆኖ እኔ እዛ ጽፍበት ከነበረው ቦታ የ100 ሜትር ልዩነት ባለው አካባቢ ሆኖ መሸለም ለኔ ትርጉሙ ትልቅ ነበር
ለመጨረሻም አደርገው ጥያቄ እንግዲህ ኢትዮጵያ ውስጥ በአሁኑ ሰዓት ማህበራዊ ሚዲያ አጠቃቀም ላይ በጣም ችግር አለ እየተስተዋለም ነው የሚታዩ በመሬት ላይ የተቀመጠ እውነት አለ በተለይ ለወጣቱ አንተ ምን ታስተላልፋለህ
ሶሻል ሚዲያ በራሱ ለዚች ሀገር ትልቅ እድል ሆኖ ይያለ እንደ ፕላትፎርም ብንጠቀምበት ትልቅ የመረጃ መስጫ ትልቅ የለውጥ ማምጫ ትልቅ ማንቀሳቀሻ መሆን ይቻለ ግን እኛ በአጠቃቀም ጉድለት እኛ ውስጣችን በመረበሹ የተነሳ ሶሻል ሚዲያውም እየተረበሸና በዚያ ውጤትም በዚህ የተነሳም እርስ በርሳችን እየተረባበሽን እንዳለን ይስማኛል ስለዚህ ኢሊቱ ወይም ሞሩ ሶሻል ሚዲያው ላይ መገኘት አለበት ብዬ አስባለሁ ጋዜጠኛው ሶሻል ሚዲያ ላይ መገኘት አለበት ስራውን ብቻ ሰርቶ በሜንስትሪም ሚዲያው ላይ ሰጥቶ ሶሻል ሚዲያ ላይ ሲገባ ሌላ አይነት ባህሪ ሊያሳይ አይገባም ብዬ አስባለሁ ሶሻል ሚዲያው ለበጎ አላማ ይውል ዘንድ ጋዜጠኞች መጀመሪያ ወደፊት መምጣት አለብን ብዬ አስባለሁ አንዱ እሱ ነው ሁለተኛ ወጣቶች ጋር ለማስተላልፈው መልእክት ደግሞ ሶሻል ሚዲያ ብዙ ጊዜ አንቺ ላይክ ያረግሽውን አንቺ ጓደኞችሽን ነው የሚመስለው ጥሩ የሚጽፉ መልካም ነገር የሚጽፉትን ላይክ በማድረግ ፔጃቸውን በመከታተል መልካም ነገሮችን ማግኘት ይቻላል ብዙ አሉ ታሪክ የሚያሳውቁ ብዙ አሉ ስነ ምግባር የሚያስተምሩ ብዙ አሉ መረጃ የሚሰጡ ስለዚህ ላይክ የምናረገው ነገር መጠንቀቅ ሼር የምናረገውን ነገር መጠንቀቅ ይገባናል ብዬ አስባለሁ ነገ የማይቆጨንን የማይጸጥተንን የህሊና ጥያቄ የማያስነሳብንን ጽሑፍ መጻፍ አለብን ማጋራት አለብን ብዬ አስባለሁ
ጋዜጠኛ ደመቀ ከበደ እንግዲህ ተሞክሮውን እንዲህ ቆንጆ አድርገህ ስላጋራህና አመሰግናለሁ በሌላ ጊዜ እንደምንገናኝም ደሞ ተስፋ አድርጋለሁ አመሰግናለሁ በድጋሚ
ልምድ ለማጋራት ብቻ ሳይሆን አብሮ ለመስራትም ዝግጁ ነኝ ስለዚህ አመሰግናለሁ ለማንኛውም
እና እንግዳዋን ጋዜጠኛ ደመቀ ከበደን እናመሰግናለን በፌደራል መንግስትና በህወሓት መካከል እየተካሄደ ያለውን ጦርነት ሸሽተው ሱዳን የሚዘልቁ ሰዎች ቁጥር እለት ተእለት እየጨመረ መሆኑን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታወቀ ከማክሰኞ ለት እስከ ዛሬ ባሉት 4 ቀናት ውስጥም ከ14000 በላይ ኢትዮጵያውያን ስደተኞች የሱዳንን ድንበር አልፈው እንደገቡ የስደተኞች ኮሚሽኑ ለአሜሪካ ድምጽ አስታውቋል። ኤደን ገረመው በሱዳን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የውጭ ኃላፊ ሶፊያ ጄንሰንንና በኢትዮጵያ የመንግስታቱ ስደተኞች ኮሚሽን የውጭ ጉዳይ ኃላፊ ጁሊያ ስቲቨንሰንን አነጋግራ ተከታዩን አሰናድታለች።
በአጭር ጊዜ ውስጥ እንደሚጠናቀቅ የተነገረለት በፌደራል መንግስትና በህወሓት መካከል የተጀመረው ጦርነት ከሳምንት በላይ ሆኖ በእነዚህ ቀናት ውስጥ ከሁለቱም ወገን በሺዎች የሚቆጠሩ ሰዎች ህይወታቸውን ሲያጡ ብዙዎችም ጦርነቱን ሸሽተው ቤት ንብረታቸውን እየጣሉ ወደ ጎረቤት ሀገር ሱዳን ስደት ጀምረዋል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR ሮብ ህዳር 2013 በገጹ ላይ ባሰፈረው ሪፖርት መሰረት ከማክሰኞ ዕለት ጀምሮ ከ7000 በላይ የሚሆኑ ኢትዮጵያውያን ስደተኞች የሱዳንን ድንበር አልፈው መግባታቸውን አስተውቋል። ይሄ አሃዝ በዛሬው ዕለት ከ14000 በላይ ማለፉን የተባበሩት መንግስታት የሱዳን የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን ለአሜሪካ ድምጽ አስተውቀዋል።
The current situation is that we are having like a significant increase in the number of arrivals at the border. It started Tuesday evening and the latest update that we received this morning was that we have over 14,000 refugees at two
አሁን ላይ ወደ ሱዳን የሚገቡ ስደተኞች ቁጥር ጨምሯል። ይሄ የጀመረው ከማክሰኞ ጀምሮ ነበር። እስከዛሬ ጧት ድረስም ከ14000 በላይ ስደተኞች ድንበር ተሻግረው መምጣታቸውን መረጃ አለን። ስደተኞቹ እየገቡ ያሉት በካሳላና በጋዳሪፍ በኩል ነው። የተባበሩት መንግስታት የስደተኞች ኮሚሽን ከሌሎች የመንግስታቱ አጋር ተቋማት እንዲሁም ሀገራዊና ዓለም አቀፍ ተቋማት ጋር በመተባበር በምግብና አስፈላጊ የሆኑ ነገሮችን በማቅረብ ስደተኞቹን እየረዳ ይገኛል።
Providing them with food and all the necessary things that they need upon their arrival.
ስደተኞቹ ከሚገቡባቸው ድንበሮች በመነሳት አብዛኞቹ ከትግራይ ክልል እንደሚመጡ የተቆሙት ሶፊያ ጀንሰን ከስደተኞቹ መሃከል በጦርነቱ የቆሰሉ እንዳሉ ሪፖርት እንደደረሳቸው ይገልጻሉ።
We haven't ourselves found the injuries but we have reports of wounded arrivals who have been
እኛ ራሳችን በጦርነቱ የቆሰሉ ሰዎች አላጋጠሙንም። ይሁንና በአቅራቢያችን ካለው ክሊኒክ እየታከሙ ያሉ ቁስለኛ ስደተኞች እንዳሉ ሪፖርት ደርሶናል። ይሄ ነው የሚባል የተመዘገበ መረጃ ግን የለንም።
በሌላ በኩል የተባበሩት መንግስታት የስደተኞች ኮሚሽን የኢትዮጵያ የውጭ ግንኙነት ኃላፊ ጁሊያ ስቲቨንሰን በበኩላቸው በትግራይ ክልል ውስጥ ከዚህ ቀደም ከ100000 በላይ ኤርትራውያን ስደተኞችና ከ1,000,000 በላይ የሰብአዊ እርዳታ ፈላጊዎች እንደነበሯቸው ጠቅሰው አሁን እየተፈጠረ ያለው ሁኔታ አሳሳቢ ነው ይላሉ።
We have been extremely alarmed by the escalation of conflict and the deterioration in the humanitarian situation in the Tigray region. It is an area which hosts around 100,000 Eritrean refugees, but there are also a large number of people already
ትግራይ ክልል ውስጥ እየተፈጠረ ያለው ሁኔታና የሰብአዊ እርዳታ መቀነስ እና መዳከም በጣም ተደናግጠናል። ከጦርነቱ በፊት ቦታው ከ100000 በላይ የሚሆኑ ኤርትራውያን ስደተኞችና ቁጥራቸው እጅግ የበዛ ከ1,000,000 በላይ የሚሆኑ ሰዎችም ሰብአዊ ድጋፍ የሚያገኙበት ነበር። አሁን ታዲያ በዚህ የችግር ወቅት ከህብረተሰቡ ጋር መገናኘት አልቻልንም። ህዝቡ ምን እየሆነ ነው? ምንስ ይፈልጋል? ምን ያህል ሰዎችስ ናቸው እየተፈናቀሉ ያሉት የሚለውን ለማወቅም ሆነ ያስቸኳይ ጊዜ እርዳታ መላክ አልቻልንም። ሰራተኞቻችንም ወደ ክልሉ መግባትና መውጣት አልቻሉም። ስለዚህም እየተፈጠረ ባለው ሁኔታ ተጨንቀናል።
So we are very concerned at the ongoing crisis which is taking place.
ጁሊያ ስቲቨንሰን አክለውም በትግራይ ክልል በተደረጉ የእንቅስቃሴና የመገናኛ ገደቦች ምክንያት ብዙዎች ለሰብአዊ ቀውስ ተጋልጠዋል ብለው እንደሚያምኑ ይናገራሉ።
We still have colleagues who are based in Tigray. We have offices in Shire and also in Mekele. And we're also servicing the 4 refugee camps as well in the northern part of Tigray.
አሁን በትግራይ ውስጥ ቢሮዎች አሉን። በሽሪ በመቀሌ ቢሮ ያለን ሲሆን ከዛም በተጨማሪ በሰሜን ትግራይ ያሉ 4 ስደተኛ ካምፖች አገልግሎትን ሰጣለን። ባልደረቦቻችን ሁኔታዎች እለትለት እየተበላሹ መምጣታቸውን የሚነግሩን። ከኛ ጋር ለመገናኘትም የመገናኛ ችግር አለ። የስልክና የኢንተርኔት አገልግሎት የለም። የብዙ ነገሮች እጥረት አለ። በተለይም የነዳጅ። ይህም በአግባቡ ስራ መስራት እንዳንችል አድርጎናል። የኤሌክትሪክ አቅርቦትም ይቆራረጣል። የነዳጅ እጥረት ባለበት በዚህ ሁኔታም ምንም አገልግሎት መስጠት አይቻልም።
Nobody will be able to assist anyone in these circumstances.
የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን የሱዳን የውጭ ግንኙነት ኃላፊ ሶፊያ ጀንሰን የስደተኞቹ ቁጥር እየጨመረ እንደሄደ ገልጸው ይሁንና የችግሩን መጠን መገመት እንዳልተቻለም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
Bye.
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስመኝሽ የቆየነን የነገ ሳይበለን መልካም ምሽት።